ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብታሙ ስዩም በመስተንግደው፣ ኤልያስ አስማሪ ደግሞ በድምፅና ምስል ቅንብሩ አብረናችሁ እናመሻለን። ዛሬ እንግዲህ ዘለግ ያለውን ጊዜያችንን የምንሰጠው በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር የምናደርገው ውይይት ነው። የዛሬውን እንግዳችንን ከመሸጋገሪያው በኋላ አስታውቃችኋለሁ። የዛሬ እንግዳይ በተለይ በዋሽንግተን ዲሲ እና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩኤስኤ የቁንጅና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልድ ኢትዮጵያውያን በራሳቸው እንዲተማመኑ፣ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም አመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዳ አድርጌ ጋብዣለሁ። እንግዳዬ ተስፋሁን አዱኛ ይባላል። ከቨርጂኒያ በስልክ መስመር ከኛ ጋር ይቆያል። ተስፋሁን እንኳን ወደ ሰርጭታችን በሰላም መጣ።
ሰላም ቪዎች፣ እኔም ስለጋበዛችሁኝ አመሰግናለሁ። ይሄን ተጽፈኝ ይደል ድጋሚ አሁንም አመሰግናለሁ።
እኛም እናመሰግናለን። ተስፋውን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል በማሳየት ባቀዱ ወይም ለማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች እንዴት ነው? ምን ነበሩ? እስቲ አጀማመሩን በጥቂቱ ንገረን።
ልክ ነው እንግዲህ እዚህ ሀገር ፈጠን በትምህርትም በልምድም የምናገኛቸውን ነገሮች ወደ ራሳችን ኮሚኒቲ ወደ ማህበረሰባችን ለመሰድ ከሚል በዛ የተነሳ ነው። ትልቁ ነገር ደግሞ አገራችን ያሉት ብዙ ችግሮች የእያንዳንዳችን አስተዋጽኦ ካልተካከለበት ያ አትሊስት መቀየር ሙሉ ለሙሉ ባንችለው እንኳ መቀነስ ማንችልበት ደረጃ ስለሚሆን እኔስ በሙያዬ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋናው ትልቁ ነገር ወደዚህ
ያደረገ። እንግዲህ በየአመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢትና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ? ፋይዳቸው ምንድን ነው?
ፋይዳቸው ሁልጊዜ አንድ አገር የማህበረሰቡ አስተዋጽኦ ነው እንግዲህ አገር እንዲሆን የሚያደርገው እና ሁሉም በየተሰማራበት የስራ ዘርፍ የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባናመጣው በጊዜ ሂደት ልናገኘው የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው አንደኛ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ ሌሎቹ ከኛ ተምሮ የእኛን አርአያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ እነዛ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል እና እያንዳንዳችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚኒቲያችን የምንሰጣት ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለው። ስለዚህ ውጤቶቹ እድገቶቹን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው።
እንግዲህ እስከ ዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ የሆኑ ታዳጊ ኢትዮጵያውያን፣ ህጻናት ኢትዮጵያውያን አሉ። እነሱን ከሚያግዙ ተቋማት ጋርም አብረህ ትሰራለህ። ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እስካሁን ድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተኩሩ ናቸው?
ልክ ነው። ብዙ ጊዜ የሚስ ኢትዮጵያ ዩኤስኤ ፓጀንት የሚያደርገው ሀገር በቀል የሆን የበጎ አድራጎት ድርጅቶች ነው። እንግዲህ ለተወሰኑ ከሁለት አመት እና ከሶስት አመት በላይ ሜሪ ጆይን በገንዘብ፣ በአልባሳት፣ በቁሳቁስ፣ የህክምና የአንዴም ቪኦኤ ራሳችሁ መጣችሁ የቀረጻችሁት አንድ ኮንቴነር የሚሆን እቃዎች ልከናል። የትምህርት መሳሪያዎች አሉበት፣ የህክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን እንሰበስባቸው ነገሮች ለሜዲጄ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይሄን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲ ሆነ የአሜሪካ ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ እገዛ አድርገናል። ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች ወጣት እናቶች ወደ 172 የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረት በጎ አድራጎት ድርጅት ከ190 በላይ አልጋዎች ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያ ስልጠናም እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል እገዛ ተደርጓል። አሁን ደግሞ ትኩረት ለሴቶችና ለህፃናት ባለፉት 2 ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን። ከመረዳቱም ጀርባ ደግሞ ያ ኦርጋናይዜሽን ምን እንደሚሰራ ምን እያደረገ እንደሆነ እንደገና የሰጠናቸውንም ነገሮች ደግሞ በአግባቡ ተጠቅመው ለደሃው ማህበረሰብ ማድረሳቸውን ደግሞ የምንከታተልባቸው የተለያዩ መካኒዝሞችን ሞክራለን። በሴም ታይም ደግሞ ባለፈውም አገራችን በተነሳው ጦርነት ምክንያት ለደረሱ መፈናቀሎች ለተፈናቀሉት ወገኖች መርጃ የሚሆን ትልቅ ዝግጅት ተካሄዶ እንደዚሁ በዛ ላይ ወደ 300 ምናምን ከ300,000 ዶላር በላይ አሰባስበን ባይዞን ገቢ አድርገናል። እንግዲህ ጥቂቶች ናቸው እነዚህ፣ ግን ከዚህም በላይ ያው መስራት ይቻላል። ማህበረሰቡ መደጋገፍ ከቻለ ችግሮቻችን አትሊስት መቅረፍ እንኳ ባንችል መቀነስ የምንችልባቸው መንገዶች ይሆናል ብዬ አስባለሁ። እዚህ
እንግዲህ መሰል ዝግጅቶችን በማሰናዳት ሂደት ውስጥ ከበርካታ ትውልድ ኢትዮጵያን ወጣቶች ጋር የመስራት አጋጣሚውን ያገኘ ይመስለኛል። ስለ ኢትዮጵያና ስለ ኢትዮጵያውያን ባህል ያላቸው እውቀት ምን ያክል ነው? በግል ስትመዝነው ከነዚህ ወጣቶች ጋር ባደረከው ቆይታና እንዲህ ሐሳቦችን ስትለዋወጥ ስለ ኢትዮጵያ ያላቸው እይታ ምን ይመስላል?
እሱ ነው ዋናው ትልቁ ነገር። ደግሞ ይህንን ወጣቱን ጀነሬሽን ለምሳሌ ሚስ ኢትዮጵያ ሲ አላማው ቁንጅና ከበጎ አድራጎት ጋር ነው። አንድ ቆንጆ የሚባል ሴት ወይም ወጣት ትልቁ መስፈርቱ የሚሆነው ለማህበረሰቡ የሚያደርጉት አስተዋጽኦና ውጫዊና ውስጣዊ ቁንጅናቸው ማለት ነው። ስለዚህ አንዱን ከአንዱ በምናወዳደርበት ጊዜ ትልቁ ጎበዝ የሆኑትን ወጣቶች ወደፊት በማምጣት ነው። አንደኛ በባህላቸው እንዲኮሩ፣ ሁለተኛ ለማህበረሰባቸው የጀርባ አጥንት እንዲሆኑ፣ ሶስተኛ ደግሞ በትምህርታቸው ባላቸው ፊልድ ላይ ጠንከር ብለው እንዲሄዱበት እርስ በርስ በማወዳደር አንዱ አንዱን በማየት አርያ በመሆን ለሀገራቸው ደግሞ እነሱ ተስፋ እንዲሆኑ ማዘጋጀት የሚለውን ነገር በተለያየ በሚደረጉት የመድረክ ውድድሮች ላይ ስናደርግ እነሱ ደግሞ ያንን የበለጠ አጉልተውት የበለጠ እንዲሰሩት ለምሳሌ አንድ ኮንቴነር ዕቃ ፓክ አድርጎ አዘጋጅቶ አሽጎ ምንም አይነት ገንዘብ ሳይከፈላቸው በራሳቸው ጊዜ ቤተሰቦቻቸውን አስቸግረው ራይድ ጠይቀው መጥተው ያንን ማድረግ ቀላል ነገር አይደለም። ይሄ እንግዲህ የነሱ ያላቸውን ፍቅርና ለሀገራቸው ያላቸውን ስሜት ነው የሚገልጸው። እና አሁን ባለፉት 2 ዓመት በተለይ ኮቪድ መጥቶ ነገሮችን ዝግጅቶችን ለማድረግ ቢያደናቅፈንም በዙም እና በተለያዩ ነገሮች ግን ስቲል በጠራናቸው ሰዓት ፈቃደኛ ሆኖ እያገዙ እየረዱ ናቸው። ያ ደግሞ ወደፊት ተስፋ እንደሚሆኑ በዛ እንድናይ አድርገውናል።
እንግዲህ እንደነዚህ ያሉ ዝግጅቶችን በምትሰሩበት ጊዜ ነገር ሁሉ አልጋ ባልጋ ይሆናል ማለት አይደለም። አንዳንድ የሚገጥሙ መሰናክሎችና የተለያዩ ፈተናዎች ይኖራሉ። ምን አበይት ፈተናዎች የምንላቸው ምንድን ናቸው? እንዴት ታደርጋችሁ ፈታችኋቸው በአመታት ጉዟችሁ ውስጥ?
እርግጥ ነው እንዳልከው ነው ምንም ነገር ቀላል ነገር የለም። ስፔሻሊ አሜሪካን ሀገር ያው ታይም በጣም ቫልዩ ባለበት ሁኔታ ይሄ ሰውን ታማኝነት የማግኘት ይሄ ደግሞ በበጎ ያለ ክፍያ የሚሰራ ነገር ስለሆነ አርቲስቶችም ሆነ የንግድ ማህበረሰብ እንዲሁም ቮለንተሮች ወጣቶች ያንን ነገር ለመስራት ሁሉ ማስተዋጽኦ ከሌለበት አሁን የምናስበውን ነገር ለማድረግ አይቻልም ነበር። ስለዚህም ሁሉ ስራ ትልቁን አስተዋጽኦ ያደረገው በጎ ፈቃደኛ ጊዜያቸውን የሚሰጡ ወጣቶች እንደገና የንግድ ማህበረሰብ አርቲስቶች በዚህ ላይ ትልቅ አስተዋጽኦ አድርገዋል። ግን ታይም ማኔጅ አድርጎ በሚፈልገው ሰዓትና በሚፈልገው ጊዜ ሰዎችን ለማምጣት የራሳቸው ህይወት አውረዶች አሉ፣ የስራ ጉዳይ አለ። እነዛ ፈተናዎች ናቸው። ግን በአንድ ጊዜ አይደለም የመጣው፣ በጊዜ ሂደት ነው የምናደርገውን ነገር ስናሳያቸው፣ እኛ ለሚሰሩት ነገር ደግሞ እውቅና ስንሰጣቸው በሰርተፊኬት በምስጋና እንዲሁም በተለይ ኮሌጅ ተማሪዎች ቮለንተር አወራቸውን ለተለያየ የኮሌጅ አገልግሎት ይጠቀሙበታል እና እሱን አገሩ እንደሚፈቅደው አማክለን ስለምንሰጥ ነገሮቹን ቀላል እንዲሆን ባያደርጉትም ግን የምንፈልገውን አትሊስት በተወሰነ ደረጃ እንድናደርገው እገዛ አድርገዋል እና እኛም ደግሞ የምንሰራውን የግድ ለዛ ለረዱ ሰዎች ምን እንደተደረገ እንዲያዩት የምናደርግባቸው ብዙ መንገዶችን እና አማራጮችን እንጠቀማለን።
መልካም። ተስፋውን ከመላይታችን በፊት በቅርቡ ቴስት ኦፍ አፍሪካ የሚል ትርኢት ለማስተናዳት እየተንቀሳቀስክ ባለበት ሰዓት ነው ያገኘው። የዚህኛው ትርኢት ትኩረት ምንድን ነው? ምን ምን ነገሮችን ለማድረግ አስባችኋል?
አሁን እንግዲህ ቴስት ኦፍ አፍሪካ በኢትዮጵያ አዲስ ዓመት ዋዜማና አዲስ ዓመት ቀን በዚህ በቨርጂኒያ የሚካሄድ ትልቅ ባዛር ነው። አንደኛ አሁን ባለው የኢኮኖሚ ብዙ ውጣ ውረዶች የንግዱ ማህበረሰብ በተለያየ መልኩ የተጎዳበት ነው አንደኛ። ሁለተኛ ደግሞ በጋራ በመቆም አብሮ በመስራት አብሮ የሚፈለገው ነገር በማድረግ ያለውን ችግር በተወሰነ መጠን ይቀርፋል በሚል እና አገርን ባህልንም ከማስተዋወቅ አንጻር ትልቅ መልክ አለው በሚል የጥቁር ቢዝነሶችን ወደ ፊት ለፊት መጥተው በጋራ ሆኖ ራሳቸውንም ጠቅመው ማህበረሰባቸውን የሚጠቅሙበት በዛው አጋጣሚ ደግሞ ስለ ባህላቸው ስለ ድርጅታቸው የሚያስተዋውቁበት አዲስ ዓመትም የሚከበርበት በሚል ጥቁሮችን አሪያ በመሆን ሁሉንም ኢትዮጵያንን ብቻ ሳይሆን መላው አፍሪካን እና ሌሎችን ጥቁሮችን በማሰባሰብ በጋራ የሆነ የሁለት ቀን ትልቅ ባዛር ነው። ያው እንደሚታወቀው ስፕሪንግፊልድ ትልቁ ሞል ነው በቨርጂኒያ ውስጥ የሚገኘው። እነሱም ይሄን ሀሳባችንን ተቀብለው በጋራ በሰፊው እየተንቀሳቀስን ይገኛለን።
እጅግ በጣም አመሰግናለሁ ተስፋውን አዱኛ። የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሐሳብን ስላጋራህን በአድማጮቼ ስም እጅግ አመሰግናለሁ። መልካም ቀን ይሁንልህ።
እኔም ቪኦኤን ሁልጊዜ የምናደርጋቸውን ነገር እየተከታተላችሁ በማቅረብ ህዝብ እንዲያውቀው በማድረግ በመረጃም ደረጃ ሪከርድ እያደረጋችሁን በማስቀመጥ የምታደርጉትን አስተዋጽኦ አመሰግናለሁ። አሁንም በሚዘጋጀው ዝግጅት ቴስት ኦፍ አፍሪካ አት ኢትዮጵያን ሄር በሚለው ሴፕተምበር 10 እና 11 ሁሉም ሰው መጥቶ ባህሉን ድርጅቶችን በመደገፍ አስተዋጽኦ እንዲያደርግ ጥሪ አቀርባለሁ። በጣም አመሰግናለሁ። መልካም ቀን።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በመቀጠል ኤደን ገረመው በሳምንት ውስጥ ጎልቶ የታዩ የማህበራዊ ጉዳይ ርዕሶችን ጠቅልላ አድርጋ ታቀርብልናለች።
የደቡብ ኦሞ የቲያትር ፕሮዳክሽን ኩባንያ ተንቀሳቃሽ ትምህርት ለመላው ሙርሲ የሚል ሐሳብን በመያዝ አካባቢውን በትምህርት ለመለወጥ መነሳቱን በፌስቡክ ገጹ ላይ አስታውቋል። በመጪው እሁድም ትራኒያ ኮኮሳይኒ ወይም ዳኛው የተሰኘ በሙርሲ ብሔረሰብ የማንነት መሰረቶች ላይ የሚያጠነጥን የመልቲሚዲያ ቲያትር በታላቁ ብሔራዊ ቲያትር ከቀኑ 11 ሰዓት ጀምሮ በነጻ እንደሚያሳይ አስታውቋል። በቲያትሩ ላይ የሙርሲ ብሔረሰብ አባላት መድረኩን እንደሚቆጣጠሩም ነው የተነገረው። ተቋሙ ስለ ቲያትር የላቀ እውቀት በሌላቸውና የብሔረሰቡን ተወላጆች በማስተዋወን በእንግሊዝ ሀገር ከሚገኘው የመልቲሚዲያ ቴክኖሎጂ አጋሩ ጋር በመሆን ኢትዮጵያ የቲያትር አቀራረብ ላይ ያልተለመደና ለየት ያለ ነገርን ለማሳየት ማቀዱን አስተውቋል። ተቋሙ በአካባቢው ተወልዶ ባደገና በውጭ ሀገራት ተጉዞ የተለያዩ የቲያትርና የቋንቋ ትምህርቶችን በተማረ ግለሰብ ተነሳሽነት መመስረቱን በፌስቡክ ገጹ ላይ ተገልጿል። ቲያትሩ በቀጣይ በአውሮፓ ከተሞች፣ ካናዳ፣ አሜሪካና አውስትራሊያ እንደሚቀርብም የተቋሙ የፌስቡክ ገጽ አስታውቋል። Law and Order የተሰኙት ፊልሞች ላይ የተወነው ዝነኛው የፊልም ባለሙያ ፖል ሰርቪኖ በ83 ዓመቱ ከዚህ ዓለም በሞት ተለየ። ተዋናዩ ፖል ሰርቪኖ ብዙ ጊዜ አጭበርባሪ አለም ደግሞ የህግ አስከባሪ ገጸ ባህሪያቶቹ ይታወቃል። የተዋናዩ ቃል አቀባይ ሮጀር ኒል ፖል ሰርቪኖ ሰኞ ዕለት ማለዳ በኢንዲያና ግዛት በተፈጥሯዊ ሞት ህይወቱ ማለፉን ገልጿል። እንደ አውሮፓውያን አቆጣጠር በ1939 ዓመተ ምህረት በብሩክሊን ኒውዮርክ የተወለደው ተዋናዩ በልጅነቱ ወደ ሙዚቃ ያደላ እንደነበረና በኋላም የሙዚቃና የቲያትር ትምህርት ቤት ገብቶ ወደ ፊልም ትወና ፊቱን እንዳዞረ በህይወት ታሪኩ ላይ ሰፍሯል። ተዋናዩ የሶስት ልጆች አባት ሲሆን የመጀመሪያ ጋብቻው የተወለደችው ሚራ ሶርቪኖ የኦስካር አሸናፊ ናት። ሌሎች ልጆቹም ከሱ ጋር በፊልሙ ላይ ይሳተፉ ነበር ሲል አሶሺየትድ ፕሬስ ዘግቧል። የአውሮፓውያኑ ዓመት 2023 ለሚካሄደው ዩሮቪዥን የተሰኘው የአውሮፓውያን የሙዚቃ ውድድር ዩክሬን ውስጥ ባለው ግጭት የተነሳ ብሪታንያ እንድታዘጋጅ መወሰኑን የውድድሩ አዘጋጆች ሰኞ ዕለት አስታወቁ። ብዙ አስርት ዓመታትን በተሻገረው የውድድሩ ባህል መሰረት በመጨረሻው ውድድር ላይ አሸናፊው ሀገር ቀጣዩን ውድድር ያዘጋጃል የሚል ህግ ቢኖርም የአውሮፓ የብሮድካስቲንግ ህብረት በጸጥታና በደህንነት ስጋት ምክንያት ብሪታንያ መጪውን ውድድር እንድታዘጋጅ ጋብዟል። እንደ አውሮፓውያን ቁጥጥር በ1998 ዓ.ም ተመረጠ። ብሪታንያን ስታዘጋጅ መርሃ ግብሩን ያስተናደው ቢቢሲ ዘንድሮም ዝግጅቱን እንዲያስተላልፍ የተደረገ ሲሆን ይህንን ዝግጅት በመደበኛነት ከ200 ሚሊዮን በላይ ተመልካቾች ይከታተሉታል። የቢቢሲ ዋና ዳይሬክተር ቲም ዳቪ ባወጡት መግለጫ ዩክሬናውያን ወዳጆቻችን እንደ አውሮፓውያን ቁጥጥር የመጪውን 2023 ዩሮቪዥን የሙዚቃ ውድድር ማዘጋጀት አለመቻላቸው ትልቁ የሚጸጸተን ነገር ነው ሲሉ ተናግረዋል። ዘገባው የሮይተርስ ነው። ከአሜሪካ ድምፅ ለተጠናቀረው የመዝናኛ ዜናዎች ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለመዝናኛዎቹ ዜናዎች እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። በአማራ ክልል ዋግ ህምራ ብሔረሰብ ዞን ደሃና ወረዳ የሚገኙ አካል ጉዳተኛ ተማሪዎች ከመንግስት የሚሰጣቸው ድጎማ በመቋረጡ መቃብር ቤት ለማደር ለምኖ ለመኖር መገደዳቸውን አስታውቀዋል። መስፍን አራጌ ዝርዝሩን ይዟል።
ታደሰ ጌታው ይባላል። በዋግምራ ብሔረሰብ ዞን ዳህና ወረዳ ሲውራ በተባለች የገጠር ቀበሌ ነው የተወለደው። ገና በልጅነቱ ነበር ያይኑን ብርሃን ያጣው። የመራመድም ችግር እንዳለበት የሚጠቅሰው ወጣት ፈታኝ የህይወቱ ጣውረዶችን እንዳሳለፈ ይናገራል። ግና ተስፋ መቁረጥ አያንበረክከኝም ይላል። ህልሜ የሚለውን ተምሮ የመለወጥ አላማ ለማሳካት በወረዳው ዋና ከተማ አምደወርቅ የመንግስት ትምህርት ቤት ውስጥ እየተማረ 10ኛ ክፍል መድረሱን በመዘከር ዝቅተኛ ገቢ ካላቸው ሰዎች የተገኙ ታደሰ የትምህርት ወጪውን የለት ጉርሱንና የማረፊያ ቤት ኪራዩን የሚሸፍነው መንግስት ለአካል ጉዳተኛ ተማሪዎች የሚሰጠውን ድጎማ በመጠቀም ነበር። ድጎማው መቋረጡን ተከትሎ ግን ለችግር እንደተጋለጠ ገልጿል። በየወሩ ሊከፈለኝ የሚገባውን የአምስት ወር ክፍያ ሳላገኝ ቀርቻለሁ። በአመት ለአልባሳት ይሰጠኝ የነበረው 600 ብር ተቋርጧል ብሏል።
ያቺ ድጎማ በመቅረቷ እንግዲህ ከእያንዳንዳችን የልብሱን ጨምሮ 2700 ነው የቀረብን። 2700 ብር ብትመጣ ለኛ በጣም ብዙ አገዛል። ስለዚህ ከሰዎች የምንፈልገው ድምጽ ሆኑን እባካችሁ ድረሱልን እና የሚመለከተውን ደግሞ አናግሮ መፍትሄ የሚሰጣን ካለ።
ከብርቱ ተማሪዎች ተርታ ከተሸላሚ ኮከቦች ፈርጅ እፈረጅ ነበር የሚለው ታደሰ አሁን ተወዳዳሪነት ቀርቶ ክፍል ውስጥ ገብቶ ለመማር እያዳገተው እንደሆነ ጠቁመዋል።
የሚገርመው ለስነ ልቦና ተጽዕኖ እንድዳረግ ያደረገኝ ነገር አንዱ እየለመንኩ ነው። የክላስ ጓደኞች ራሱ እየሳቁብኝ እዛ ገብቼ ባለኝ ተሳትፎ እንኳን ለመሳተፍ ተጽዕኖ በጣም ደረሰብን። ተሸላሚ ከሚባሉት ተማሪ ተማሪዎች እንጠራ ነው ግን ያው ለይ ነገር ባለመሆኑ ባጀታችንን እነሱ ይሽሩልን ባለመቻላቸው ህግም ስላስታን ይፍትህ ያለህ ይያል ነው
ህይወትን ለመምራት አማራጭ ያደረገው ለማናም ለስነ ልቦና ጫና እንደዳረገው ተጠቅሷል።
እኔ በእውነቱ ይሄንን ትነግረ ራሱን ባየተናነቀኝ ነው ከቤት ክራይ ትክክል ለተደረግ ያለው ከቤት ክራይ እንደወጣ ተደረግ ያለው ማላውቀውን ለማናም ያው በዛ ጭድጎማ በርግጥ ህይወትን ብዙ መግፋት ባይቻልም የተወሰነሽ ታክዘኝ ነበር ከዛ ጭድጎማ የማገኛት ነገር ምግብ እንኳን እንድቸገሩኛለሁ ምግብ በኮንትራክት ነበር ያስመዘገብኩኝ የምበላው ጥቃቅ ማለት ትንሽ ከሚሸሩ ምግብ ቤቶች ማለት ነው በተወሰነ ስርግን ሙሉ አይደለም ምራት በልቼ ልታል ደግሞ የነሱንም እንዳጣን የተደረግኩት አሁን ባለመከፈሉ ሁሉም አገለልኝ።
ሌላው አይነ ስውር አካል ጉዳተኛ አብርሃም ሹመት እትብቱ ከተቀበረበት ወላጆቹና ስድስት እህትና ወንድሞቹ ከሚኖሩበት ዳህና ወረዳ 09 ቀበሌ ርቆ አምደወርቅ መኖር ከጀመረ አመታት አልፈዋል። የቤተሰቤን ናፍቆት በትምህርቴ ለማካካስ ያደረግኩት ጥረት ተስፋ ሰጥቶኝ 9ኛ ክፍል ደርሼ ነበር የሚለው አብርሃም በድጎማው መቋረጥ ለከፋ ችግር እንደተጋለጠ ተናግሯል።
ከሐምሌ 2013 እስከ ሲዳር ባለው የነበረንን ያው ታቋዋለው ወቅታዊ ያገራዊ ችግር ነበር። በዚህ ችግር መንግስት ሰራተኛው የነበረው ደሞ ተከፍሎታል። የኛ ድጎማ ግን ምንም አይመለከታቸውም በሚል የተከለከለ
ከፈለን በነበረው በሶስት ካንታው ዲስክራይብ ከፍል ነበር። ያ ሲቋረጥ ከዚህ ክራይቶስ ይወጣል።
ስድስት ልጆችን የሚያሳድጉት ቤተሰቦቼ ለወራት በዘለቀ ጦርነት ንብረታቸው ወድሟል። በዝናብ ጥረት ምርት አላገኙም። በዚህም ምክንያት እኔን የመርዳት አቅም የላቸውም የሚለው አብርሃም ከመንግስት ይደረግለት የነበረው ድጎማ መቋረጡን ተከትሎ ለምኖ መጉረስን መቃብር ቤት መተኛትን አማራጭ እንዳደረገ ይገልጻል።
ምኖራም ቤተክርስቲያን ላይ መቃብር ቤት መተጠቅ ጀመረ። በዛ ልክ ደግሞ ምግብ ራሱ ኮንትራት ምንም ተብሶስ ካምፓል ስለሆነ ያ በመቋረጡ ምግብ ያው ለምን እንድንበላ ይስለኝ በስመል ቦና ቻናል እዛ ነገር ጎሎናል።
ችግሩ በትምህርቱ ውጤትም ላይ ያሳደረውን ተጽዕኖ አልደበቀም።
የትምህርት ገፍነት ተጓተብኛል። ምክንያቱም የመበላው ሰዓታ ልመና ሄዳለሁ። ልመና ሲሄድ ደግሞ በዛ ልክ ክላስ ያልፈኛል።
ከአካል ጉዳተኞቹ በተገኘው መረጃ ድጎማው ከመቋረጡ በፊት ለአይነ ስውራን 350፣ መስማት ለማይችሉ 250 እና የአይምሮ እድገት ውስንነት ለተላለባቸው 100 ብር ገደማ በየወሩ ድጎማ ይደረግላቸው ነበር። በአመት ለአልባሳትም 600 ብር ሲሰጣቸው ነበር። በዋግምራ የሚገኙ ሌሎች ወረዳዎች ለአካል ጉዳተኞች የሚሰጠውን ድጎማ ሲያስቀጥሉ የዳህና ወረዳ በተለየ መልኩ ክፍያ ለመፈጸሙን ወቅሰዋል። በወረዳው በሚገኙ 3 ትምህርት ቤቶች ወደ 200 አካል ጉዳተኛ ተማሪዎች እንደሚገኙ አስተያየት ሰጪዎች ይናገራሉ። የዋግምራ ብሔረሰብ ዞን ትምህርት መምሪያ ምክትል ኃላፊ ፍታለሽ ምህረቴ ግን የችግሩን መከሰታም ነው ቁጥራቸውን ወደ 136 ዝቅ ያደርጉታል።
በ2013 ዓመተ ምህረት ሐምሌ ነሐሴ እና ወረራ በተደረገበት ሰዓትና ጊዜ ሁሉ ማህበረሰብ ተረጋግቶ ከቦታው ባለመኖራችን ምክንያት የልጆቹ ውዝፍ ክፍያቸው አልተከፈላቸውም። ወረዳው ከወረራው መልስ የተበጀተለት በጀት በቂ ባለመሆኑ የተነሳ ውዝፍ ክፍያቸውን አልከፈለም።
ይሁን እንጂ የተማሪዎቹን ጥያቄ በአዲሱ በጀት ዓመት ለመመለስ ይሞክራል ሲሉ ቃል ገብተዋል።
እንደ ብሔረሰብ አስተዳደር ጥያቄያቸውን ተቀብለን ከወረዳው ትምህርት ጽሕፈት ቤት ኃላፊ ጋራም በተመሳሳይ ከሚመለከታቸው አካላት ጋርም ተነጋግረን የነዚህ ልጆች ክፍያ ግዴታ እንደሆነና መከፈል እንዳለበት ተግባብተን ነገር ግን ለሚከፍላቸው የሚገባው እነሱ የሚታገሱንና በሚቀጥለው በጀት ዓመት ክፍያን ፈጽማለን የሚል ነው የተግባባ ነው።
በተመሳሳይ ሁኔታ በህዋት ቁጥጥር ስር ባሉ ያላማጣና አካባቢ ወረዳዎች ያገለግሉ የነበሩና በአማራ ክልል ሰሜን ወሎ ዞን የደሞዝ ክፍያቸውን ሲያገኙ የነበሩ የመንግስት ሰራተኞች ከአንድ ዓመት በላይ ምንም አይነት ክፍያ ሳያገኙ መቅረታቸውን ለአሜሪካ ድምጽ አስታውቀዋል። እንደ አስተያየት ሰጪዎቹ አብዛኞቹ መምህራን ናቸው። ከቤት ንብረት ተፈናቅሎ ምንም አይነት ደሞዝ ሳያገኙ ለአመት መቆየት በተለይ ለአካል ጉዳተኞች ከባድ ነው የሚሉት ባላማጣ ከተማ በአማርኛ መምህርነት ሲያገለግሉ እንደቆዩ የሚናገሩት አይነ ስውር አብርሃም ወሰን ናቸው።
ያው በተፈጠረው ታው ይችግር ደሞዝ ይከፈለም ነበር ግን አሁን መንግስት ወዳለው አካባቢ እንኳን መጥተን ደሞዝ ከቀረ አመት ሆነን ማለት ነው። ጠይቀን ነበር ስንጠይቅ የሚሉት ለምሳሌ ዞን ላይ ያሉት አቋርጡ ተብለን ያቋረጥ ነው ይላሉ። ሰሜን ወሎ የሚከፍለን ማለት ነው። ዋግ ላይ ስትመጣ ደግሞ ለሌሎቹ ደግሞ ኮረም ምናምን ላሉት ደግሞ ዋግ ይከፍላል እና ያ ስንጠይቅ ምንድነው የሚሉን አቋርጡ ተብለን ነው። እዚህ አጋጣሚ ዶክተር ጥላሁን የሚባሉ አሉ የክልል ባለስልጣን ናቸው። እሳቸውንም አናግረን ነበር። ዞናቸው አላከልንም የምናውቀው ነገር የለም የሚል ነው መልስ የሚሰጡን። እስካሁን በቃ አመታችን ሆነ ማለት ካልጉዳተኞች አለን አይደለም ደሞዝ ቀርቶበትና ደሞዝ መጥቶ እንኳን ምን ያክል ሊሟላል ይችላል የሚል ያለውን ደግሞ ስታይ ከበድ ያደርጋል ይኛል ኑሯችን አሁን ከጆዳፍ ነው ከጆዳፍም ራሱ የሚጠፋበት ጊዜ አለ እኔ በተመለከተ በድመና ነው ያለው
የሰሜን ወሎ ዞን ገንዘብ መምሪያ ኃላፊ ወይዘሮ ጀነት ያያለው ችግሩ የተከሰተው የማጥራትና የመለየት ስራው ረጅም ጊዜ በመውሰዱ ነው ብለዋል
ካምሌ ላይ ያው በተፈጠረው ችግር ካካዩ ለቀን ወደ ደሴ በመሄዳችን እዛ አካባቢ የወጡትና ያመጡትን ግዴታ መለየት ነበረብን ያካዩ ማህበረሰብ የተቀላቀለም ስለነበረ እሱ የመለየት ስራ ሰርተን በግንባር ወደ ደሴ ሄዱትን እየከፈልን ቆይተናል ነገር ግን ከደሴ ከተመለስን በኋላ በተለያየ መንገድ በተለያየ የካቲትና ጥር ላይ በስደት ከተለያዩ ከሶስቱ ወረዳ ወደኛ አካባቢ የመጡበት ሁኔታ አለ የራያ አላማጣ ከተማና ራያ ባላ ነው ስለዚህ እነሱ ወረዳዎች ላይ ያለው የመንግስት ሰራተኛዎችን ከማጥራት አቋያ ሰፊ ጊዜ የጨረሰበት ሁኔታ አለ የተለያዩ ዶክመንቶች በመጥፋታቸው ምክንያት ሰራተኛ ስለመሆናቸው ማረጋገጥ ባለመቻሉ ለረጅም ጊዜ የተቆየበት አለ
በራያ አላማጣ ከተማና ራያ ባላ አካባቢዎች ከ400 በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው መቆየታቸውን ጠቁመው በቅርቡ በተደረገው መግባባት ክፍያቸውን ለመፈጸም ዝግጅቶች መጠናቀቃቸውን ገልጸዋል።
ካመራሮችና ከመንግስት ሰራተኛ ተወካይ እንዲሁም ከኔን ጨምሮ ሂደን በአካል ተገኝተን ችግሩ የተፈታበት ሁኔታ አለ። የመጀመሪያው ከ2014 አኳያ የሰኔ ወር እንዲከፈላቸውና በቀጣይ ደግሞ ካሽ በሚመቻችበት ሰዓት በሂደት ባክ ፔመንት እየተከፈላቸው እንደሚመጣ አሁን ግን 2014 ሰኔ እንደሚገባላቸውና ከሐምሌ ጀምሮ ያለው ደሞዛቸው ግን ሙሉ በሙሉ ያው ተካቶ እንደማንኛውም መንግስት ሰራተኛ እየተከፈላቸው እንዲቀጥል የክልሉ ገንዘብና ኢኮኖሚ ንብረቱን ተጽፎልናል እንዲገባላቸው እናደርጋለን።
የህወሓት ኃይሎች ወደ ደቡብ ወሎና ሰሜን ሸዋ ዞኖች ዘልቀው ከመግባታቸው በፊት ሰሜን ወሎንና የዋግምራ ብሔረሰብ ዞንን ለረጅም ወራት ተቆጣጥረው መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ተከታተሉት የቆያችሁ ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉና መሰግናለን። በመስተንግዶው አብራያችሁ አመሸው ታጣም ሲም ነኝ። በድምጽና ምስል መንደስ ነው ደግሞ ኤልያስ አስማረ። የነገሰው በለን መልካም ምሽት ይሁንላችሁ።